ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 29 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ዩናይትድ ስቴትስ ውስጥ በአንድ ሳምንት ውስጥ በሰላማዊ ሰዎች ላይ የተከፈቱ 3 መደዳ የተኩስ ጥቃቶች ያደረሱት ጉዳት ሀገሪቱን በከፍተኛ ሁኔታ እያነጋገረ ነው። አዎ፣ የጦር መሳሪያዎችን ለማኅበረሰቦቻችን መሸጥ ማቆም አለብን። የጥላቻን ስሜትና መንፈስንም መጋፈጥ አለብን። በመላ የሕይወቴ ዘመን አይቼው የማላውቀው የጥላቻ መንፈስ ነው ያለው።
ለመጪው ፕሬዝዳንታዊ ምርጫ ከቴክሳስ እየተወዳደሩ ያሉት ቤቶ ኦሮርክ ናቸው። ፕሬዝደንት ትራምፕም ከዋይት ሀውስ ተናግረዋል። ዘገባውን በአብይ ርዕስ ይዘናል።
በናይል ሳት ቪኦኤ አምሃሪክ ላይ ቪኦኤ 24 ላይ ልታገኙን ትችላላችሁ። በአሃዱ ራዲዮም 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች።
የባህር ዳር ከተማ ወረዳ ፍርድ ቤት የእነ ብሪጋደር ጀነራል ተፈራ ማሞን ጉዳይ ዛሬ ተመልክቷል። መርማሪ ፖሊስ ተጨማሪ መረጃዎችን ለማሰባሰብ በሚል የ14 ቀናት ጠይቆ ነበረ። ነገር ግን ፍርድ ቤቱ ጥያቄውን ውድቅ አድርጎታል። እስከ ነሐሴ 13 2011 ዓ.ም ድረስ የክስ መዝገባቸውን እንዲከፍቱም ፍርድ ቤቱ ትዕዛዝ ሰጥቷል። አስቴር ምስጋናው ከባህር ዳር የላከችው ዘገባ ዝርዝሩን ያሰማናል።
በአማራ ክልል ሰኔ 15 ቀን ተሞከረ ከተባለው መፈንቅለ መንግስት ጋር ግንኙነት አላቸው ተብለው ተጠርጥረው በቁጥጥር ስር የሚገኙ የጸጥታ ኃላፊዎችንና የግለሰቦችን ጉዳይ ዛሬ የባህር ዳር ከተማ ወረዳ ፍርድ ቤት ተመልክቷል። ፖሊስ ተጨማሪ የ28 ምስክሮችን እና የተወሰኑ የሰነድ ማስረጃዎችን ማየቱን ለፍርድ ቤቱ አስታውቋል። ተጨማሪ ምስክሮችን ቃል ለመቀበል እየሰራ መሆኑንና የፎረንሲክ እና የስልክ ምርመራ ውጤቶች ያልደረሱ መሆናቸውን በመጥቀስ ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቆች በበኩላቸው በደንበኞቻቸው ላይ ምስክሮች አለመገኘታቸውን፣ ደንበኞቻቸው ቢወጡ በቴክኒክና በስልክ ምርመራ ላይ ምንም ተጽዕኖ የማያሳድሩ መሆናቸውንና የሰው የቴክኒክና የሰነድ ማስረጃዎችን ጎን ለጎን ማካሄድ ነበረባቸው በሚል የጊዜ ቀጠሮን ውድቅ እንዲሆን ጠይቀዋል። ግራቀኙን ያደመጠው ፍርድ ቤት የፖሊስን ተጨማሪ ጊዜ ቀጠሮ ጥያቄ ውድቅ አድርጎ ተጠርጣሪዎች ክስ እስኪመሰረትባቸው እስከ ነሐሴ 13 ድረስ በማረሚያ ቤት ይቆዩ ብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በደቡብ ክልል ዋና ከተማ ሐዋሳ፣ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተቀሰቀሱ ህጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጠ። ወታደራዊ እዙ ትላንት ማምሻውን ባወጣው መግለጫ ይህንን በማያደርጉ የመንግስት የሥራ ኃላፊዎች፣ የግል ድርጅቶችና ምልክቶች አርማዎችን ይዘው በሚገኙ ግለሰቦች ላይ እርምጃ እንደሚወስድ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
ወታደራዊ እዙ ትናንት ማምሻውን ባወጣው መግለጫ በደቡብ ክልል ዋና ከተማ ሐዋሳ፣ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ በውል የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ ትእዛዝ ሰጥቷል። ጊዜያዊ ወታደራዊ እዙ በመግለጫው እንዳለው በክልሉ በተፈጠረው ሁከትና ከዚህም ቀደም በነበሩ የጸጥታ ችግሮች የክልሉ መንግስት ህጋዊ የሆነው ሰንደቅ ዓላማ፣ አርማና ምልክቶች ከመንግስት ተቋማት ከግል ድርጅቶችና መንግስታዊ ካልሆኑ ተቋማት ጭምር እንዲሰባበሩና እንዲወርዱም ተደርጓል። ይህንን ተከትሎ ስርዓት አልበኝነት እንዲፈጠርና የህብረተሰቡን ሰላምና ደህንነት አደጋ ውስጥ የሚጥሉ ሁኔታዎች እንዲፈጠሩ ምክንያት መሆኑን ያስታወቀው መግለጫው የዜጎችን ሰላምና ደህንነት እንዲሁም ህገ መንግስታዊ ስርዓቱን ማስጠበቅ የመንግስት ተቀዳሚ ተግባር በመሆኑ ከዛሬ ሐምሌ 29 እስከ 30 2011 ዓ.ም ባሉት ሁለት ቀናት ውስጥ ከዚህ በታች የተዘረዘሩ ጉዳዮች ተፈጻሚ እንዲሆኑ የክልሉ ጊዜያዊ ወታደራዊ ሰራዊት እዝ ጥብቅ ነው ያለውን መመሪያ አስተላልፏል። የክልሉ ህጋዊ ሰንደቅ ዓላማ በመንግስትም ሆነ በግል እንዱም መንግስታዊ ባልሆኑ የግል ተቋማት እንዲሰቀሉ፣ በክልሉ በየትኛውም አካባቢ በህጋዊ መንገድ የማይታወቅና ያልተፈቀደ አርማም ሆነ ሰንደቅ ዓላማ በየትኛውም ስፍራ ይዞ መንቀሳቀስ በጥብቅ የተከለከለ መሆኑን፣ የተለያዩ የትምህርት ውጤቶች፣ ህገወጥ ምልክቶችና አርማዎች በተለያዩ መንገድ ይዞ ወይም ለብሶ መገኘት የተከለከለ መሆኑን፣ በክልሉ በሁሉም መዋቅሮች እስከ ቀበሌ ድረስ ህጋዊ የመንግስትና የድርጅት ተቋማትን ምንነትና አድራሻ የሚገልጹ ትክክለኛ ጽሑፍና ታፔላ ወይም ማስታወቂያ በግልጽ እንዲሰቀሉና በአደባባይና በመንገድ ዳር የተሰቀሉ ህገወጥ የመንገድ ዳር ምልክቶች በአስቸኳይ እንዲነሱ ትእዛዝ ሰጥቷል። እነዚህ ትእዛዛት በተቀመጠው የጊዜ ገደብ የማይተገበሩ ከሆነም ይህንን ባልፈጸሙ የመንግስትም ሆነም የግል ተቋማትና ድርጅቶች ላይ ህጋዊ እርምጃ እንዲወስድ የክልሉ ጊዜያዊ ወታደራዊ እዝ አሳስቧል። የክልል እኒሁን ጥያቄ ተከትሎ በቅርቡ በሐዋሳ ከተማና በስዳማ ዞን የተለያዩ ወረዳዎች ሁከትና ብጥብጥ መከሰቱና ከዚህ ጋር በተያያዘ በሌሎች ዞኖችም የተለያዩ መገለጫ ያላቸው ህገወጥ ድርጊቶች ተፈጽመዋል ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ተኩስ ለፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። ይሁንና ትራምፕ ጥብቅ የመሳሪያ ቁጥጥር እንዲደረግ እየጠየቁ አይደለም። ፕሬዚዳንቱ የሚያሰሙት ጸረ ፍልሰት ልፈፋ በሀገሪቱ ለሚታየው መርዛማ ድባብ አስተዋጽኦ አድርጓል ለሚሉት ነቃፊዎችም ምላሽ አልሰጡም። ፕሬዚደንት ትራምፕ ዛሬ በዋይት ሀውስ ቤተ መንግስት ይህን ያሉት በ13 ሰዓታት ልዩነት በኤልፓሶ ቴክሳስና በደይተን ኦሃዮ በተፈጸሙ የገፍ ተኩሶች ቢያንስ 31 ሰዎች ከተገደሉ በኋላ ነው። በኤልፓሶና በደይተን የገፍ ተኩስ የከፈቱት ብቸኛ ግለሰቦች ናቸው። ወደ ኋላ በጉዳዩ ላይ ሰፋ ያለ ዘገባ ይኖረናል። ዛሬ ሆንግ ኮንግ የተካሄደው አጠቃላይ አድማ ከተማይቱን አሽመድምዶ ውሏል። ሰራተኞች ወደ ስራ ገበታቸው ለመሄድ አልቻሉም። 200 የሚሆኑ የአይሮፕላን በረራዎች ለመሰረዝ ተገደዋል። በሰልፉ ላይ ግጭት ተነስቶ በርካታ ታስረዋል። ተቃዋሚዎቹ የቤንዚን ቦምብን ወርውረዋል። ፖሊሶች የፕላስቲክ ቦምብና እንባ አስመጪ ጋዝ ተጠቅመዋል። በቻይና የሚደገፉት የከተማይቱ መሪ ኬሪ ላምፕ ተቃዋሚዎቹ ከተማይቱን እጅግ አደገኛ ወደሆነ ሁኔታ እየገፉ ነው ሲሉ ነቅፈዋል። ተቃዋሚዎቹ ኬሪ ላምፕ ከስልጣን እንዲወርዱ በተደጋጋሚ ቢጠይቁም መሪዋ አልተቀበሉትም። መንግስት ሕግና ስርዓት ለማስጠበቅ ቁርጠኛ ነው ብለዋል። ከቅርብ ሳምንታት ወዲህ በተካሄዱት የተቃውሞ ሰልፎች የታሰሩት እንዲፈቱ ተቃዋሚዎች ያቀረቡትን ጥያቄም መንግስት እንደማይቀበለው መሪዋ ገልጸዋል። ተቃዋሚዎቹ ከተማይቱን መመለሻ ወደ ሌለው ጎዳና እያመሯት ነው፣ ኢኮኖሚዋንም ጎድተዋል ሲሉ ነቅፈዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቻይና ገንዘብ ዩዋን ምንዛሪ ዛሬ በ11 ዓመታት ውስጥ ባልታየ መልኩ ወርዷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር ከመጪው መስከረም 1 አንስቶ በ300 ቢሊዮን ዶላር በሚገመቱ የቻይና ምርቶች ላይ ተጨማሪ የ10 ከመቶ ቀረጥ ለመጣል ከዛቱ በኋላ ነው የዩዋን ዋጋ ያሽቆለቆለው። የቻይና ገንዘብ ዋጋ ማሽቆልቆል በሁለቱ ሀገሮች መካከል ውጥረት እንዲባባስ ያደርጋል፣ የገንዘብ ጦርነትንም ሊያስነሳ ይችላል ይላሉ ታዛቢዎች። በግብጽ መዲና ካይሮ ትላንት ሌሊት በመኪኖች ግጭት ምክንያት በደረሰ ፍንዳታ ቢያንስ 20 ሰዎች ሲገደሉ 47 ቆስለዋል። ግጭቱ ከአሸባሪነት ጋር የተያያዘ መሆኑን የግብጽ ባለሥልጣኖች ጠቁመዋል። ከተጋጩት አራት መኪኖች መካከል በአንደኛው ውስጥ ቦምብ እንደነበር ታውቋል። ለግብጽ ሕዝብና በፈሪ አሸባሪ ተግባር ምክንያት ለተሰዉት ሰዎች ቤተሰቦች የተሰማንን ሐዘን እገልጻለሁ ሲሉ የግብጽ ፕሬዚደንት አብደል ፋታህ አልሲሲ በኦፊሴላዊ ፌስቡካቸውና በትዊተር አስተላልፈዋል። ሐስም የተባለ ከታገደው የሙስሊም ወንድማማችነት ጋር ግንኙነት ያለው ቡድን ተግባር መሆኑን የግብጽ ፖሊስ ገልጿል። ቦምቡ ላይ በሌላ ቦታ ላይ ቦምብ ይዞ በሌላ ቦታ ላይ ጥቃት ለማድረስ በፍጥነት ሲሽከረከር የነበረው መኪና ከሌሎች መኪኖች ጋር ከተጋጨ በኋላ ቦምቡ እንደፈነዳ ተገልጿል።
ለዜና የተያዘው ክፍለ ጊዜ አብቅቷል። አዳነችን አመሰግናለሁ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 29 2011 ዓመተ ምህረት ምሽት ፕሮግራም ነው። በናይል ሳትም ቪኦኤ 24 ብላችሁ ታገኙናላችሁ፣ ወይም በአሃዱ ሬዲዮ 94.3 ላይ በቀጥታ ስርጭት እንገኛለን።
ተፈናቅሎ የነበረ 2.1 ሚሊዮን ሰው ወደ የመንደሩ መመለሱን የኢትዮጵያ መንግሥት አስታወቀ።
በደቡብ ብሔሮች ብሔረሰቦችና ህዝቦችና በኦሮሚያ ክልል አካባቢ መሰራት የሚገባው ስራ መሰራት ያለባቸው በሶማሌና በኦሮሚያ በቤኒሻንጉልና በኦሮሚያ መካከል እነዚህ አካባቢ ያሉትን እነዚህንም በተሟላ ሁኔታ መመለስ ችለናል።
የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ናቸው የሰማችኋቸው። ዘገባ ይዘናል በመጽሔቱ ክፍለ ጊዜ።
አሁን የዕለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር።
ዩናይትድ ስቴትስ ውስጥ በአንድ ሳምንት በሰላማዊ ሰዎች ላይ የተከፈቱ 3 መደዳ የተኩስ ጥቃቶች ያደረሱት ጉዳት ሀገሪቱን በከፍተኛ ሁኔታ እያነጋገረ ነው። ትናንት እሁድ ኦሃዮ ግዛት ዴይተን ውስጥ 9፣ ከትናንት በስቲያ ቅዳሜ ቴክሳሷ ኤልፓሶ ውስጥ 20፣ ከዚያ በፊት ሐምሌ 22 ደግሞ ካሊፎርኒያዋ ጊልሮይ ከተማ ውስጥ 3 ሰዎች ተገድለዋል። በሦስቱም ጥቃቶች ብዙ ሰው ቆስሏል። ፕሬዚደንት ትራምፕ ዛሬ ጠዋት ከዋይት ሃውስ ቤተ መንግሥት ባደረጉት ንግግር እንዲህ አይነት ጥቃቶችን በሚመለከት ፈጣንና ቁርጠኛ እርምጃ እንወስዳለን ብለዋል። አሜሪካውያን ጥያቄዎችን እያነሱ ናቸው። የጥቃቶቹን ፈጻሚዎች የሚገፋፋቸው ምንድን ነው? እንዲህ አይነት አደጋዎችን ለማስቆምስ ምን ማድረግ ይቻላል? ሪፖርተራችን ማይክ ኦሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታየ እንደሚከተለው አጠናቅረዋለች።
ፕሬዚደንት ዶናልድ ትራምፕ ባለፉት ቀናት በተከታታይ የተፈጸሙትን የጅምላ ግድያዎች አስመልክተው ዛሬ ጠዋት ባደረጉት ንግግር የነጭ የበላይነትን በግልጽ አውግዘዋል። መሳሪያ በሚገዙ ላይ ጠንካራ የሆነ የወንጀል ታሪክ ክትትል እንዲካሄድም ጥሪ አቅርበዋል። ለዚህም በአስቸኳይ በታላቅ ቁርጠኝነት እንሰራለን ነው ያሉት። ይሁን እንጂ ፕሬዚደንቱ ከበድ ያለ የነፍስ ወከፍ የጦር መሳሪያ ባለቤትነት ቁጥጥር ሕግ እንዲደነገግ አለመደገፋቸው ይህ እርምጃ እንዲወሰድ የሚፈልጉ ተሟጋቾችን አሳዝኗል። ፕሬዚደንቱ ዛሬ ጠዋት በዋይት ሀውስ ባሰሙት ንግግር ሀገራችን በአንድ ድምፅ ዘረኝነትን፣ ጥላቻንና የነጭ የበላይነት ርዕዮተ ዓለምን ማውገዝ አለባት። እነዚህ የክፋት ርዕዮተ ዓለሞች ድል መመታት አለባቸው። ጥላቻ አሜሪካ ውስጥ ቦታ የለውም ሲሉ ተደምጠዋል። ፕሬዝደንቱ ወደ ፍሎሪዳ ሊያደርጉት የነበረውን ጉዞ ሰርዘው በዚህ ሳምንት ኤልፓሶንና ዴይተን ከተሞችን ሊጎበኙ እቅድ መውጣቱም ተነግሯል። ቅዳሜ ዕለት የቴክሳሷ ኤልፓሶ ከተማ በሐዘን ከተዋጠች ብዙም ሳይቆይ ነው ኦሃዮን የጅምላ ጥቃት የበጠበጣት። አንቶኒ ሬኖልድስ የኦሃዮ ዴይተን ከተማውን ጥቃት ባይናቸው ያዩ እማኝ ናቸው። እንዲህ ሲሉ ይገልጹታል።
የሰው ጩኸት አንዱ ባንዱ ላይ እየተረማመደ ሲሯሯጥ በጣም የሚያስፈራ ነበር።
በዴይተኑ የመዝናኛ ቀበሌ ጥቃቱ በተከፈተ አንድ ደቂቃ ባልሞላ ጊዜ ውስጥ ፖሊሶች ስፍራው እንደደረሱና ተኩስ የከፈተውን አጥቂ በጥይት መትተው እንደገደሉት፣ ያም በመሆኑ የብዙዎች ሕይወት ሊተርፍ መቻሉን ባለስልጣናት ተናግረዋል። በአጥቂው እጅ ከተገደሉት መካከል አንዲቱ የገዛ እህቱ ነበረች። የዴይተን ከተማ ከንቲባ ናን ዌይሊ እንዲህ ሲሉ አስረድተዋል።
That work and that bravery by our first responders is something that moves me to get up every morning.
እለት በእለት ስራዬን እንድቀጥል የሚያነቃቃኝ ፈጥኖ ደራሾቻችን በጀግንነት ያከናወኑት ስራ ነው።
በዚህ ሳምንት ከደረሱት ግድያዎች በፊት ባለፈው ሳምንት እሁድም ካሊፎርኒያ ጊልሮይ ከተማ ውስጥ ታጣቂ ተኩስ ከፍቶ 3 ሰዎችን ገሎ ከ12 የሚበልጡ ሌሎችን ካቆሰለ በኋላ ራሱን ገሏል። የካሊፎርኒያውና የኦሃዮ አጥቂዎች ምን እንዳነሳሳቸው ለጊዜው በግልጽ ባይታወቅም የቴክሳስ ኤልፓሶን ጥቃት ያደረሰው ታጣቂ ግን ሆን ብሎ የላቲን አሜሪካ ዝርያ ያላቸውን ኢላማ አድርጎ ያደረሰው እንደሚመስል ነው ባለስልጣናት የተናገሩት። የኤልፓሶ የጅምላ ጥቃት የተፈጸመው በዩናይትድ ስቴትስ የነጮች የበላይነት ርዕዮተ ዓለም በሚታይ መልኩ እየተጠናከረ መምጣቱ በሚስተዋልበት በአሁኑ ወቅት ነው ተብሏል። በቅርቡ የፌዴራሉ ምርመራ ቢሮ ስራ አስኪያጅ ክሪስቶፈር ሬይ ለዩናይትድ ስቴትስ ምክር ቤት በሰጡት ቃል ከመረመርናቸው የአገር ውስጥ ሽብርተኛ አድራጎት ፈጻሚዎች ውስጥ የሚበዙት በሆነ አይነት የነጭ የበላይነት አስተሳሰብ የተበረታቱ ናቸው ሊባል ይችላል ማለታቸው ተጠቅሷል። እንዲህ ያሉ ግድያዎችን በሚከታተለው አንቲ ዲፋሜሽን ሊግ በመባል የሚታወቀው ዓለም አቀፍ አይሁዳዊ ድርጅት የጽንፈኝነት ጉዳይ ማዕከል ባወጣው አሃዝ መሰረት ዩናይትድ ስቴትስ ውስጥ ባለፈው የአውሮፓውያን 2018 ዓመተ ምህረት በአገር ውስጥ ሽብርተኞች እጅ ቢያንስ 50 ሰዎች ተገለዋል። ግድያዎቹን የፈጸሙት አጥቂዎች እያንዳንዳቸው ከቀኝ ጽንፍ የፖለቲካ ንቅናቄ ጋር ግልጽ የሆነ ግንኙነት የነበራቸው መሆኑንም ነው ማዕከሉ ያስገነዘበው። ኤልፓሶ ከተማ ውስጥ ተኩስ የከፈተው አጥቂ ያሰራጨው የእምነቱ ወይም ያቋሙ መግለጫ ነው ተብሎ በታመነው ጽሑፍ ፕሬዚደንት ዶናልድ ትራምፕ ስልጣን ከመያዛቸውም አስቀድሞ የላቲን አሜሪካ ዝርያ የሆኑ ማህበረሰቦች ጥላቻ አቀንቃኝ እንደነበረ በግልጽ ታይቷል። ይሁን እንጂ በመግለጫው ላይ የተጠቀመባቸው አንዳንዶቹ ቃላት ያለ ጥርጥር ፕሬዝደንቱ በምርጫ ዘመቻ ስብሰባዎች ላይ ከሚናገሩት ጋር ተመሳሳይ ናቸው። እንደ ፕሬዝደንቱ ሁሉ ነፍሰ ገዳዩ የውጭ ሀገር መጤዎችን ወራሪዎች ሲል ነው የሚጠራቸው። በቅርቡ ፕሬዝደንቱ 4ቱን ከውጭ ሀገር ሰዎች የተወለዱ የምክር ቤት አባላት ወደ የመጣችሁበት ሂዱ ማለታቸው ሲታወስ፣ የኤልፓሶ ነፍሰ ገዳይም አገር ወዳድ አሜሪካውያን መጤዎችን ወደ ሀገራቸው እንዲመለሱ ተገቢውን ማበረታቻ መስጠት አለባቸው ማለቱ ተጠቅሷል። ባለፈው ግንቦት ፕሬዝደንቱ በአንድ የምርጫ ዘመቻ ስብሰባ ላይ ባሰሙት ንግግር ካለ ህጋዊ ፈቃድ የገቡ የውጭ ሀገር ሰዎችን አስመልክተው ለተሰበሰበው ህዝብ እነዚህን ሰዎች እንዴት ነው ማስቆም የሚቻለው ብለው ሲጠይቁ ከታዳሚው መካከል አንዱ ደጋፊያቸው በጥይት በለው ብሎ በጩኸት ሲመልስና ተሰብሳቢው በሆታ ድጋፉን ሲገልጽ ፕሬዝደንቱ ሲስቁ ታይተዋል። ከፕሬዝደንት ትራምፕ አፍ የሚወጣው አነጋገር ሁከተኛ የነጭ የበላይነት አስተሳሰብን እያቀጣጠለ ነው በሚል በተለይ ከዲሞክራት የፕሬዝደንታዊ ምርጫ ተወዳዳሪዎች በኩል እየጎረፈ ያለውን ውንጀላ ትናንት እሁድ የዋይት ሀውስ ጽህፈት ቤት ሹም ማይክ ሙልቫኒ በተለያዩ የቴሌቪዥን ጣቢያዎች በመቅረብ ተከላክለዋል። የዴይተኑ አጥቂ ህመምተኛ ነው፣ በዚህ ደግሞ አንድም ፖለቲከኛ ሊወነጀልበት አይገባም፣ ተጠያቂው ቃታውን የሳበው ሰው ነው ያሉት ሙልቫኒ፣ ይልቁንስ መጪውን ምርጫ ታሳቢ አድርጎ እከሌ ተጠያቂ ነው ከማለት እንዲህ አይነት ሰዎች ህብረተሰብ ውስጥ በብዛት እንዳይፈጠሩ መላ መፈለግ ይሻላል ሲሉ ተሰምተዋል። የኤልፓሶ ከተማ የፖሊስ አዛዥ ግሬን አለን እንዲህ ይላሉ።
It has a nexus at this point in time to a hate crime. The FBI will be looking into that.
እስካሁን በተደረሰበት መሰረት አድራጎቱ በጥላቻ የተነሳሳ የወንጀል አድራጎት ይመስላል። የፌዴራሉ ምርመራ ቢሮ ከሌሎች የፌዴራል መንግስት ባለስልጣኖች ጋር ሆኖ ይከታተለዋል።
በአሁኑ ጊዜ ዩናይትድ ስቴትስ ውስጥ በየቀኑ ከአንድ ጊዜ በላይ ደጋግሞ እየደረሰ ላለው የጅምላ ጥቃት የአእምሮ ህመም፣ የአውቶማቲክ መሳሪያዎችና ጽንፈኝነት አስተሳሰብ አስተዋጽኦ ሊኖራቸው እንደሚችል ይታመናል። ጉዳዩ የፕሬዝደንታዊ ምርጫ ዘመቻም ርዕስ የሆነ ነው። በመጪው ፕሬዝደንታዊ ምርጫ ከሚወዳደሩት አንዱ ዲሞክራት ቤቶ ኦሩርክ እንዲህ ብለዋል።
Yes, it's the gun laws. Yes, it's the universal background checks. And yes, we should stop selling weapons of war.
አዎ፣ ለነፍስ ወከፍ የጦር መሳሪያ ቁጥጥር ህግጋት ጉዳይ። አዎ፣ መሳሪያ የሚገዙ ሰዎችን ማንነት ለማጣራት ጉዳይ። አዎ የጦር መሳሪያዎችን ለማህበረሰቦቻችን መሸጥ ማቆም አለብን። እነዚህን ሁሉ አድርገን ደግሞ የጥላቻን ስሜትና መንፈስን መጋፈጥ አለብን። በመላ የህይወቴ ዘመን አይቼው የማላውቀው የጥላቻ መንፈስ ነው ያለው።
የቴክሳስ ኤልፓሶ ህዝብ በጅምላ ገዳይ እጅ የሞቱበትን 20ዎቹን ዴይተንም 9 ሰዎችን ለመቅበር እየተዘጋጁ ሳሉ ለቆሰሉት ሰለባዎች ደግሞ ህዝቡ ደም ልገሳ ይዟል።
አመሰግናለሁ ቆንጂት። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ሲዲያ ዞን በደቡብ ክልል ችግር ከተፈጠረባቸው አካባቢዎች ጋር ተደምሮ መጠቀሱና አስተዳዳሪውም በመታገዳቸው ተጨባጩን ሁኔታ ያላገነዘበ እርምጃ ነው ሲሉ የዞኑ የሀገር ሽማግሌዎች ቅሬታ አሰምተዋል። አግባብ አይደለም ባሉት የክልሉ ገዢ ፓርቲ ውሳኔ ላይ አቤቱታ ለማሰማት የሀዲያ ዞን የሀገር ሽማግሌዎች አዲስ አበባ ገብተዋል። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊና የሥራ አስፈጻሚ ኮሚቴው አባል አቶ ሞገስ ባልቻ ለአሜሪካ ድምፅ በሰጡት ቃል እርምጃ ለመውሰድ ችግር እስኪፈጥር እንደማይጠብቁ ተናግረዋል። እስክንድር ፍሬው ተጨማሪ አለው።
ለአቤቱታ ወደ አዲስ አበባ የመጡት የሀዲያ ዞን የአገር ሽማግሌዎች ቅሬታ በቅርቡ የደኢህዴን ስራ አስፈጻሚ ኮሚቴ ያስተላለፈውን ውሳኔ መነሻ ያደረገ ነው። የደቡብ ክልል ገዢ ፓርቲ ደኢህዴን ስራ አስፈጻሚ ኮሚቴ ሰሞኑን ያስተላለፈው ውሳኔ በተለይ በሲዳማ ዞንና በሐዋሳ ከተማ እንደዚሁም በሀዲያ ዞን አመራሮች ላይ አተኩሯል። የዞኖቹ የፊት አመራሮች ከኃላፊነት እንዲታገዱ ነው ንቅናቄው የወሰነው። ውሳኔው ግራ እንዳጋባቸው የገለጹ አንዳንድ የሀዲያ ዞን ተወላጆች በተለይ በማህበራዊ ሚዲያ ማብራሪያ ሲጠይቁ ቆይተዋል። ዛሬ ወደ አዲስ አበባ የመጡት የአገር ሽማግሌዎች ጥያቄም ተመሳሳይ ማብራሪያ የተጠየቀበት ነው። ለአቤቱታ አዲስ አበባ ከመጡት የአገር ሽማግሌዎች ሁለቱን አነጋግሬያለሁ። ችግር ከተፈጠረበትና የሰው ህይወት ከጠፋበት ዞን ጋር እኩል መቀጣታችን ፍትሃዊ አይደለም ሲሉ ነው የመጀመሪያው የአገር ሽማግሌ የጠቀሱት።
አንድ ጊዜ ሲዳማ ላይ ህይወት ጠፍቶ ንብረት ወድሞ ስንት ነገር ኪሳራ ደርሶ መንግስት በርካታ እዛ ቦታ ላይ የጸጥታ ኃይልን አስፍሮ በማያስብ ወጪ ውስጥ ገብቶ ካለበት ዞን ጋር ወዲያው ቅጽበታዊ የሆነ ነገር ከፊት ያለው መሪ ከሲዳማ ጋር በሚዲያ ሁሉ የሚያስጠቅስ ተግባር ምን ፈጽመዋል? ይሄን ማወቅ አለብን። ይሄን የፈጸመ ነገር ካለ አውቀን ልናወግዝ ይገባል፣ ለህዝባችን ልናስረዳ ይገባል። ካለበለዚያ ግን የተለቀቀ ዌቭ ነገር ካለ ደግሞ መንግስትና እኛ ተዳምረን ህዝባችንን አረጋግተን አጣርተን እንፋረድ የሚል ቁመና ነው ያለን።
የተለቀቀ ዌብ ካለ ሲሉ በመሃል የተሳሳተ መረጃ ሰጥተው እንደ አይነት ውሳኔ ሊወሰን ያደረጉ አካላት ካሉ ማለት ነው?
አዎ፣ የህዝቡ ጥርጣሬ እዚህ ላይ የሰፋ ነው። በጣም አሉ እነዚህ አካላት ሊኖሩ ይችላሉ። ጥርጣሬ አለ፣ ሀሜት አለ። እነዚህን አካላት የሀዲያ ህዝብና መንግስት አብሮ ማጥራት አለበት የሚል ጭምር ስላለን በሰላም አግባብ ለመረዳዳት ነው ወደዚህ የመጣ ነው።
ደኢህዴን ለውሳኔው መነሻ ያደረገውን መረጃ ግልጽ ማድረግ እንዳለበት ያሳሰቡት ደግሞ ሌላው የአገር ሽማግሌ ናቸው።
ግልጽ ይደረግ፣ መታረም የሚገባም ነገር ካለ እንድታረምልን ነው የምንፈልገው። በስህተት የተባለ ወይም ያሳሰቱ ግለሰቦችን ደግሞ ተከታትለው አቅጣጫ ማዝ እንደሚገባ ነው መንግስት። በመንግስትና በህዝብ መካከል አላስፈላጊ ጥላቻ፣ አላስፈላጊ ንትርክ እንዲኖር የሚያደርጉ ጥቂት ቡድኖች እንዳሉ የምሰማን ነገር አለ። እነዚህን ሰዎች መንግስትም ለይቶ እንዲያውቅልን እንፈልጋለን። መንግስት ለይቶ ካወቀ እኛ መንግስትን ደግፈን ለሰላም፣ ለፍትህ፣ ለዲሞክራሲ የምንታገል ህዝባችንም ደግሞ ለፍትህና ለሰላም በጽናት ታግሎ የመጣውን ለውጥ በመደገፍ እስከ ግብ የማድረስ ስራ ነው መስራት የምንፈልገው። ይህንን ፍላጎት የሚቀለብሱ ጥቂት ግለሰቦችን ስሜት ሰምቶ የእኛን የህዝብን ትርታ፣ የህዝብን ፍላጎት መዝጋት አላስፈላጊ እንደሆነ መንግስት እንዲያውቅልን ነው የምንፈልገው።
የደቡብ ክልል ገዢ ፓርቲ ደኢህዴን በሀዲያ ዞን የፊት አመራሮች ላይ ስለተወሰነው የእገዳ ውሳኔ ምክንያት እስካሁን ሰፋ ያለ ማብራሪያ አልሰጠም። የደህደን ማከላይ ጽፈት ቤት ኃላፊና የሥራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ሰሞኑን ለአሜሪካ ድምጽ ሲናገሩም ጠቅለል ያለ ምላሽ ነበር የሰጡት።
የግድ ሰው አመራር እርምጃ መውሰድ የሚያስፈልገው የሰው ህይወት ከተጎዳ በኋላ ንብረት ከወደመ በኋላ መሆን የለበትም። ከባለፈው መማር ይጠይቃል። በኦሳናም የነበሩ አዝማሚያዎችና ምልክቶች ጥሩ አልነበሩ። ከሱ ጋርም ተያይዞ የአስተዳዳሪ ሊኖር የሚችለውን የኃላፊነት ድርሻ ከመወጣት አንጻር ጉድለት ያለው መሆኑ ተወስዶ ዝርዝር ግምገማው በራሳችን የውስጥ አሰራር በቀጣይ የምናየው እንደተጠበቀ ሆኖ የነበሩ ሂደቶቹ ተገቢነት የጎደላቸው ከመሆኑ ጋር ተያይዞ እርምጃ ስራ አስፈጻሚ በነበሩ ዘርዘር ባለ መንገድ በገመገመው ግምገማ ተነስቶ ስራ አስፈጻሚ እርምጃ ወስደዋል ማለት ነው። ስለዚህ የግድ መውደም የህይወት መጥፋት መኖር ያለበት አይደለም ማለት ነው።
የሀዲያ ዞን የአገር ሽማግሌዎች በስካሁኑ የአዲስ አበባ ቆይታቸው ከአንድ ከፍተኛ የጦር አዛዥ ጋር በሰላም ጉዳይ የሚያረካ ያሉትን ውይይት ማድረጋቸውን ገልጸዋል። ከደህድን ሊቀመንበር ሙፈሪያት ካሚልና ከጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘትም ጥረት እያደረጉ መሆኑን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ ተከታዩ የመጽሔት ዘገባ እንሸጋገራለን። የሱዳን ወታደራዊ የሽግግር ምክር ቤትና የተቃዋሚዎቹ መሪዎች ትናንት አዲስ ድርድር ጀምረዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
ወታደራዊው የሽግግር ምክር ቤትና ተቃዋሚዎቹ ጥምር መንግስት ለመመስረት የተስማሙት በመቶዎች የሚቆጠሩ ለውጥ ፈላጊዎች ሕይወት በወታደሮቹ ተከታታይ ጥቃት ከጠፋበት ለሶስት ወራት ከተካሄደ የበረታ ተቃውሞ በኋላ ነበር። ሁለቱ ወገኖች በመጪው ሳምንት ነሐሴ 11 የአዲስ መንግስት መግለጫ በይፋ እንደሚፈርሙ ታውቋል። በማግስቱ ነሐሴ 12 የወዲያኛው እሁድ መሆኑ ነው። ሀገሪቱን ለመጪዎቹ ሶስት ዓመታት የሚመራት ሉዓላዊ ምክር ቤት እንደሚሰየምም የስምምነቱ ሰነድ ይደነግጋል። ነሐሴ 14 2011 ዓ.ም አዲሱ ጠቅላይ ሚኒስትር ይታወቅና በሳምንቱ የካቢኔውን ሚኒስትሮች በዝርዝር ያሳውቃል። ትላንት የድርድሮቹን አካሄድና ሁኔታ የወታደራዊው የሽግግር ምክር ቤት ምክትል መሪ ሙሐመድ ሐምዳን ዳግሎ ተናግረዋል።
دخلنا الى هذه المفاوضات كشركاء
ወደ ድርድሮቹ የገባነው እንደ አጋሮች ለብሔራዊ ፍትህ ስንል ነው። ስንወጣም የወጣነው እንደ አንድ ቡድን ነው። እኛ ጉዳያችንም ስጋታችንም መላ ሱዳን ነች። እኛ ወደ አደባባይ የወጣነው የሱዳን ህዝብ ፍላጎት በማሸነፉ ነው። አሸናፊም ተሸናፊም የለም። ምክንያቱም በስምምነቱ ውስጥ ከሁሉም በላይ ልቆ የወጣው የሀገራችን ጥቅም ነው።
የነጻነትና የለውጥ ኃይሎች ተብሎ የሚጠሩት ተቃዋሚዎቹ መሪ ኦማር አልደጋይርም መግለጫውን አዲስ ምዕራፍ ብለውታል።
ይህ አሁን የተፈረመ የሕገ መንግሥት መግለጫ በሀገራችን ታሪክ ውስጥ አዲስ ምዕራፍ ከፋች ነው። ለአብዮቱ አዲስ የማዕዘን ደንጊያ ያቆማል። ሱዳን የውድ ልጆቿን ደም ለገበረችባቸው የአብዮቱ ጥያቄዎች መልስ የሚሰጠውን የሽግግር መንግሥት ለመመስረት የሚያስችል ድባብና መንገድም ይዘረጋል። ከሽግግሩ ወቅት የቅድሚያ ሥራዎች አንዱ ሰማዕቶቻችንን የገደሉ ሰዎች ጉዳይ በግልጽ ሁኔታ እንዲመረመርና ቅጣታቸውን እንዲያገኙ ማድረግ ነው።
ሱዳን ውስጥ ከነዳጅና ከዳቦ ዋጋ መናር ጋር ተያይዞ ባለፈው ታህሳስ የተነሳው ህዝባዊ ቁጣና ተቃውሞ አልበርድ ብሎ ላለፉት 30 ዓመታት ስልጣን ላይ የቆዩትን ፕሬዝደንት ኦማር ሐሰን አልበሽርን ከሶስት ወራት በፊት ከስልጣን እስከ ማባረር መድረሱ ይታወሳል።
አመሰግናለሁ ትዝታ። ክቡራትና ክቡራን አድማጮች በ19ና በ22 ሜትር ባንድ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያኗ ናሽዋን ካሊነች፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናግድናችሁ ያለ ነው ሰሎሞን አባተና አዳነች ፍስሐዬ። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። የፕሮዲውሰሯ ግብዣ አሁን ይቀጥላል። ከአጠገቤ ሳጣሽ በጥላሁን ገሰሰ። Hey, what do you know? ከምሽቱ 3:30 ነው አዲስ አበባ ላይ። አሁን የሰዓቱን ዋና ዋና የዓለም ዜና ታሰማናለች አዳነች።
የባህር ዳር ከተማ ወረዳ ፍርድ ቤት የእነ ብሪጋደር ጀነራል ተፈራ ማሞን ጉዳይ ዛሬ ተመልክቷል። መርማሪ ፖሊስ ተጨማሪ መረጃዎችን ለማሰባሰብ በሚል የ14 ቀናት ጠይቆ ነበረ። ነገር ግን ፍርድ ቤቱ ጥያቄውን ውድቅ አድርጎታል። በደቡብ ክልል ዋና ከተማ ሐዋሳ በሲዳሞ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትእዛዝ ሰጠ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ተኩስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኝነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል።
አመሰግናለሁ አዳነች ለአርዕስተ ዜናው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4:00 ይቀጥላል። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ጠይቁ። በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ ተከታዩ የምሽቱ ዘገባችን እናልፋለን።
ከተለያዩ ክልሎች የተፈናቀሉ ወደ የቀድሞ መንደሮቻቸው መልሶ ለማቋቋም እየሰራ መሆኑን የኢትዮጵያ ብሔራዊ አደጋ ስጋት ሥራ አመራር ኮሚሽን አስታወቀ። ኮሚሽኑ እስካሁን 2.1 ሚሊዮን የሚሆኑትን ወደ ቀያቸው መመለስ መቻሉን ጠቅሶ መልሶ መፈናቀል እንዳያጋጥም የሕግ የበላይነትን የማስከበር ሥራ እንደሚሠራ ገልጿል። ሙክታር ጀማል ዝርዝር አለው።
በኢትዮጵያ ውስጥ ባለፉት 2 ዓመታት በእርስ በርስ ግጭት ከተፈናቀሉ 2.3 ሚሊዮን ዜጎች ከ2 ሚሊዮን በላይ የሚሆኑ ወደ ቀያቸው መመለሳቸውን የብሔራዊ አደጋ ስጋት አመራር ኮሚሽን አስታውቋል። ኮሚሽነሩ አቶ ምትኩ ካሳ እንደተናገሩት እስከ 700 ሚሊዮን የአሜሪካን ዶላር የሚፈጅ እቅድ ተነድፎ እየተንቀሳቀሰ መሆኑን ጠቅሰዋል። የተፈናቃዮቹን ቁጥር አስመልክቶ የተለያዩ አሃዞች ቢነገርም መንግስት ባለው መረጃ መሰረት የተፈናቃዮቹ ቁጥር 2.3 ሚሊዮን ነው ብለዋል። ከዚህ ውስጥ 2.1 ሚሊዮን የሚሆኑት ከሰላም ሚኒስቴር ጋር በመሆን ወደ ቀያቸው እንዲመለሱ መደረጉን ተናግረዋል።
የዚህ ስትራቴጂክ ፕላን ላይ እንደምታውቁት በሶስት ምዕራፍ ነው የከፈልነው። አንደኛው ያለምንም ችግር ወይንም ተጨማሪ ስራ ሳስፈልግ በቀላሉ መመለስ የምንችላቸው ተፈናቃዮች ተብሎ ተለያየ። እንግዲህ በአካባቢ የተአስተማማኝ ጸጥታ ያለበትና ቢመለሱ ተጨማሪ መፈናቀል አስከትልም ተብሎ የታመነባቸው በተለይ ደግሞ በአብዛኛው ከድንበር አካባቢ የተፈናቀሉት እንዲመለሱ የሚል ነው። እዛ ካተጎሪ ውስጥ 800 ሺህ አካባቢ የሚጠጉ ናቸው የነበሩት። ለዚህ ባደረግነው ርብርብ ወደ 1 ሚሊዮን አካባቢ የሚጠጉትን ነው ልንመልስ ቻልነው። ሁለተኛ ምዕራፍ ላይ ያሉት ደግሞ ከሌሎች ክልሎች ጋር ከተፈናቀሉበት ክልል ጋር ተጨማሪ ስራ በመስራት መመለስ ይችላሉ ብለን ያሰብናቸው ለምሳሌ እንደ ነገዴኦ እና ምዕራብ ጉጂ አካባቢ በደቡብ ብሔሮች ብሔረሰቦችና ሕዝቦች እና በኦሮሚያ ክልል አካባቢ መስራት የሚገባው ስራ መስራት አለባቸው። በሶማሌና በኦሮሚያ በቤኒሻንጉልና በኦሮሚያ መካከል እነዚህ አካባቢ ያሉትን እነዚህንም በተሟላ ሁኔታ መመለስ ችለናል። ፖኬት ኤሪያዎች አሉ። ኦሮሚያ አካባቢ ያልተመለሱ ሰዎች አሉ። ሶማሌ ክልል ያልተመለሱ አሉ። አማራ አካባቢ ያልተመለሱ ሰዎች አሉ። ትግራይ ኢንተርሊ ያልተመለሱም ወደ 101 ሺህ ተፈናቃዮች ከተለያዩ ክልሎች ያሉ ያልተመለሱም። እነዚህ እንግዲህ በካታጎሪ 3 ውስጥ ነው የሚታዩት። በምዕራፍ 3 ላይ የማት ምንድነው ከአንድ በላይ ክልል የተፈናቀሉትን ከክልሎች ጋር በደንብ መነጋገር ያስፈልጋል። የህዝብ ለህዝብ ምክክር ማድረግ ያስፈልጋል። የህግ በላይነት ደግሞ በትልቁ ማክበር አስፈላጊ ነው የሚሆነው።
በሶስተኛ ምዕራፍ የሚመለሱት ተፈናቃዮችን በተመለከተ በተለይ መልሶ የመፈናቀል አደጋ እንዳያጋጥማቸው የህግ የበላይነት የማስከበር ስራ እንደሚሰራም ኮሚሽነር ምትኩ ካሳ ተናግረዋል። የአሜሪካ ድምፅ በቅርብ የዘገበውን የተፈናቃዮች የምግብ እርዳታ እጥረት ስሞታን በተመለከተ ችግሩ መኖሩንም ገልጸዋል።
እንግዲህ እነዚህ ሰው ወገኖቻችን ሲመለሱ ምንድን ነው የሚደረገው ለሚለው አንዱ የራሳቸውን ምርትና የራሳቸውን ገቢ እስከሚያገኙ ድረስ ከስድስት ወር እስከ ስምንት ወር ይረዳሉ። ስለዚህ እርዳታ ሊቀጥል ነው የሆነው። ከዛ ባሻገር ደግሞ እርዳታው በዚህ መልክ እየተሰጠ የመልሶ ማቋቋም ስራዎች ይሰራሉ። ለዚህ መልሶ ማቋቋም ስራው ለመስራት ከ676 እስከ 700 ሚሊዮን ዶላር የሚያወጣ ፕላን ነው አዘጋጅተን ይፋ አደረግነው። በዚህ መሰረት እንግዲህ መንግስትም አጋር አካላትም የራሳቸውን ጥረት እያደረጉ ይገኛሉ። የክልል መንግስታትም ረሰብም የግል ባለሀብቶችም ጭምር ናቸው በዚህ ውስጥ ተሳትፈው ያሉት። በዚህ አግባብ መልሶ ማቋቋም ስራውን አጠናክረን እንቀጥል ይሆናል። እዚህ ውስጥ እንግዲህ እንሰራ አንዳንድ አካባቢ ክፍተቶች አሉ። እንግዲህ ክፍተቶቹ ከሪፖርቲንግ አኳያ መጣ ነው። ቅድም በቂ ምግብ አቅርቦት የላቸው የሚባሉ ፖኬት አካባቢዎች አሉ። እነሱንም ከክልል ያደጋ ስጋ ስራ አመራር መዋቅር ጋር በመናበብ እየሞላን ያለ ነው። ይሄ ተጠናክሮ ይቀጥላል።
ለተፈናቃዮቹ ከምግብ አቅርቦት በተጨማሪ የጤናና መጠለያ ድጋፎች እንደሚደረግላቸውም ኮሚሽነር ምትኩ ካሳ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። አሁን ደግሞ የሰላም በዓል በሶማሌ ክልል
የሶማሌና የኦሮሞ የህዝብ ለህዝብ መድረክ በጅጅጋ በቶጎው ጫሌና ደጋቡር በልዩ ልዩ ዝግጅቶች ተካሂዷል። ዛሬ ደጋቡር፣ ትናንት ደግሞ ጅጅጋ ላይ ከየዞኑ የተውጣጡ የሁለቱም ክልሎች ተወካዮች እንዲሁም ባለሥልጣናት፣ ታዋቂ ግለሰቦችና የኪነ ጥበብ ሰዎች ተወያይተዋል። ውይይቶቹን የተከታተለው አዲስ ቸኮል ከጅጅጋ ተጨማሪ ዘገባ ይዟል።
ከሞያሌ እስከ ምስራቅ ሸዋ ከ1400 ኪሎ ሜትር በላይ የጋራ ድንበር ያላቸው የኦሮሚያና ሶማሌ ክልል አመራሮችና ነዋሪዎች ሁለተኛ ዙር የህዝብ ለህዝብ መድረክ አካሂደዋል። ትላንትና ጅጅጋ ላይ በተካሄደው መድረክ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሶማሌ ህዝብና የኦሮሞ ህዝብ ወንድማማች መሆናቸውን፣ የኦሮሞ ህዝብ ለነጻነት ባደረጋቸው ትግሎች የሶማሌ ህዝብ ከጎኑ መቆሙን፣ አሁን ባለው የፓርቲ አደረጃጀት በተለይ አጋር ፓርቲዎችን ከክልል ብዙም ያልዘለለ ውክልና የማይሰጠውን አሰራር ለመቀየር እንደሚታገሉ፣ ኢትዮጵያም ሁሉንም የኢትዮጵያ ብሔር ብሔረሰቦች በፖለቲካውም በኢኮኖሚውም በባህሉም የወከለች እንድትሆን እንደሚፈልጉ ገልጸው ነበር። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ በበኩላቸው በሁለቱ ህዝቦች መካከል ተከስቶ የነበረው ዘርፈ ብዙ ግጭት የፖለቲካ ነጋሪዎች ጣልቃ ገብነት ውጤት ነበር ብለዋል። ወደፊት የህዝቡን የተለመደ የችግር አፈታት ባህር በመጠቀም ተራ ግጭቶች አድማሳቸው እንዳያሰፉ ማድረግ እንደሚገባም አሳስበዋል። የሁለቱ ህዝቦች ትብብርና ሰላም ከኢትዮጵያ አልፎ ለአፍሪካ ቀንድ የሚተርፍ ፋይዳ እንዳለው ገልጸው አሁን ድረስ በመጠለያ ካምፖች የሚኖሩ ተፈናቃዮች መልሶ በማቋቋምም የሚችሉት እንደሚያደርጉ ቃል ገብተዋል። በመድረኩ ንግግር ካደረጉት የሀገር ሽማግሌዎችና የጎሳ መሪዎች መካከል ገራር ኩልሚዬ አሁን ትኩረታችን እንቀይር ሲሉ ጥሪ አቅርበዋል።
ዛሬ በመወቃቀስ፣ ዛሬ መንገድ ተዘጋ፣ ዛሬ ኦሮሞና ሶማሌ እኛ መኪና በሰሄድ የሚል ወቀሳ ዛሬ ያለ ሁሉም ነገር ዛሬ ተከፍቷል። ዛሬ ሞያሌ አዲስ አበባ በሰላም፣ ዛሬ ጅጅጋ አዲስ አበባ በሰላም፣ ከአዲስ አበባ ፒሳ ብትራን ሞቃዲሾ በሰላም ኦሮሞ የሚሄድበት ጊዜ ተፈጥሯልና ይህንን አጠናክረን በወንድማማችነት አብረን ተያይዘን አሁን የጋራ ጠላታችን ደህንነት ነውና ደህንነት አባቶቻችን የጭፍን የመከራ ጊዜ አብረን እንዳሳሳቱ ይህን ትልቅ ጠላት እጅ ለእጅ ተያይዘን ጠላት በመደምሰስ በሽካሁን በኋላ እኛም ምርቃትና እንትን ሰጠውና ለሁን ኦሮሞና ሶማሌ ለዚህ መዘጋጀት አለባቸው።
የመድረኩ ታዳሚ የሆኑት የኦዴግ ሊቀመንበር አቶ ሌጮ ለታ በተለይ ለቪኦኤ እንዲህ ብለዋል።
ይሄ መጣላት ያልነበረበት ህዝብ በሌላ ኃይሎች ተንኮል ተጣልቶ ተፈናቅሎ፣ ሶማሌ ተፈናቅሎ፣ ኦሮሞ ተፈናቅሎ ብዙ ደም የተፋሰሰበትና ንብረት የወደመበት አካባቢ ነው። ከዛ ግን አልፈን አሁን ወደ ጥሩ ግንኙነት እየተሸጋገረ ነው። በጣም ጥሩ ነበር የዛሬ ጠዋት ስብሰባ። ኦሮሞ ነኝ ብሎ ኦሮሞነቱን እንደጠበቀ፣ ሶማሌ ነኝ ብሎ ሶማሌነቱን እንደጠበቀ፣ አማራ ነኝ ብሎ አማራነቱን እንደጠበቀ ግን አንድ ወደ መሆን መሄድ ይሄ ከዚህ በፊት ተከስቶ የማይታወቅ ነው። ለሚቀጥለው ዘላቂ የኢትዮጵያ ህዝቦች አንድነትም መሰረት እየተጣለ ነው ብዬ ነው የማምነው።
ከጉጂ ዞን እንደመጡ የነገሩ ወይዘሮ ሮብሌ በሪሶም እርቁ ለዞናቸው ሰላም ወሳኝነት አለው ብለዋል።
በዛሬው ቀን የተካሄደው የወንድማማችነት ፕሮግራም ከምንም በላይ እኔን እንደ ዞንም በጣም ተጠቃሚ እንሆናለን እኛ ብዬ ነው የማስበው። ምክንያቱም ሰላም እንዲደፈርስና ህብረተሰቡ አሁን በሰላም ወጥቶ እንዳይገባ፣ ሰላም እንዳይፈጠር ሴራ የሚያሰረው አካል ምክንያት ያገኘ ነበረው ይሄ ፍቅር ጠፍቶ ነው።
በመልኩን አሁን ሰዎች ምን እያሉ ነው ሰውን ያሳስቱ የነበረው? ከዚህ በፊት
አሁን ድንበርን እንጠብቅላቸዋለን በማለት ነው። አንደኛ ደረግ የነበረው ነገር ጥሩ ነገር አልነበረም። በትክክል ጉዳት ደርሷል፣ ሰው ሞቷል፣ ብዙ ከብት ጠፍቷል፣ ብዙ ሴቶች ባላልባ ሆነዋል፣ ብዙ ቤት አባት አጥቷል እና የደረሰው ጉዳት ነበር። ያን ጉዳት ምክንያት በማድረግ እኛ ድንበር ብንጠብቅላችሁ ኖሮ እናንተ እንዳትጎዱም ነበር። ስለዚህ እኛ ድንበር እንጠብቃለን በማለት ነው አሁን የመሳሳ ያም አካል ተሳስቷል፣ ህብረተሰቡንም አሳስቷል።
በእለቱ ለሰላም ላበረከቱት አስተዋጽኦ ሁለቱም የክልል ምክትል ርዕሰ መስተዳድሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽልማት ተበርክቶላቸዋል። በዛሬው እለት ሁለቱም ምክትል ርዕሰ መስተዳድሮች እና ሌሎች ልዑኮች ከጅጅጋ 80 ኪሎ ሜትር ርቀት ወደምትገኘው የደጋቡር ከተማ በመሄድ ከከተማዋ ነዋሪ ጋር ተመሳሳይ ውይይት አካሂደዋል። የደጋቡር ከተማ ነዋሪዎችም ለአቶ ሽመልስ አብዲሳ የግመል ስጦታ አበርክተውላቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጅጅጋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ከአዳራሽ ውስጥ ለተቀረጸው ድምፅ ጥራት ይቅርታ እንጠይቃለን። ዝግጅቶቻችን እስከ ምሽቱ 4 ሰዓት ይቀጥላሉ። በነገራችን ላይ ከምሽቱ ሁለት ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡን እንጋብዛለን። ተከታዩ ስፖርት ነው።
ዜና አቅራቢ ግርማቸው ከበደ ነው።
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድንና የቻን ማጣሪያ፣ የሉሲዎቹ የኦሊምፒክ ማጣሪያ ጨዋታና ሌሎችንም ዘገባዎች ይዘናል። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በአፍሪካ ሀገራት ሻምፒዮና ቻን የኢትዮጵያ ብሔራዊ ቡድን በጅቡቲ አቻው ተፈትኖ ወደ ቀጣዩ ዙር አልፏል። ጅቡቲ በታሪኳ ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ቡድን ላይ 3 ጎሎችን አስቆጥራለች። በድሬዳዋ ስታዲየም በዝግ ስለተካሄደው ጨዋታ አዲስ ቸኮል ዝርዝር አለው።
ባለፈው ሳምንት የጅቡቲ ብሔራዊ ቡድን በፍጹም ቅጣት ምት 1-0 አሸንፎ የነበረው የኢትዮጵያ ብሔራዊ ቡድን የመልስ ጨዋታውን በድሬዳዋ አካሂዶ 4-3 በሆነ ውጤት አሸንፏል። ብሔራዊ ቡድኑ በዚህ ውጤት ከሩዋንዳ ጋር ላለበት የቻን ማጣሪያ ማለፍ ቢችልም ትችቶችን እያስተናገደ ነው። የጅቡቲው አሰልጣኝ ጁሊያን ሜት የኢትዮጵያ ብሔራዊ ቡድን የተሻለ ችሎታ ያላቸው ተጫዋቾችን ቢያሰባስብም በታክቲክና ተናቦ በመጫወት ረገድ ግን ደካማ ናቸው ብለዋል። ስለ ራሳቸው ቡድን ሲናገሩም ጠንክረን ስለሰራን የተሻለ አቋም ላይ ልንገኝ ችለናል። ተጫዋቾቼ ከልምምድ እስከ መኝታ ያለውን ሁሉ ነገር እኔ በነገር ኳቸው መሰረት እያደረጉ ነው። በዚህም ውጤት እያየ ነው ብለዋል። ጅቡቲ ላይ ፍጹም ቅጣት ምት ባይቆጠርባቸው ኖሮ በድሬዳዋ የተካሄደውንም ውድድር ሊያሸንፉ ይችሉ እንደነበር ተናግረዋል። የኢትዮጵያው አሰልጣኝ አብርሃም መብራቱ በበኩላቸው አሳማኝ ድል ላለማስመዝገባቸው ሜዳውን ተጠያቂ አድርገዋል። በተጫዋቾቻቸው ላይ አለ ያሏቸውንም ክፍተቶች ተናግረዋል።
በተለይ ሁለተኛው 45 ላይ ጥሩ አልተጫወትም። አንደኛ የተጫዋቾች የኮንሰንትሬሽን ማለት ነው። ሁለተኛ ደግሞ ያው ገብታችሁ እንደተመለከታችሁት ሜዳው ለኳስ ቁጥጥር የሚመች አይደለም። ለነሱ አጫዋች እጅግ በጣም የሚመች ነው። ከዚህ በተረፈ ደግሞ ሁለተኛው 45 በተለይ ተከላካይ ክፍል ላይ የነበረው የትኩረት ማነስ ወይም ደግሞ የማርኪንግ ችግር ዋጋ አስከፍሎናል።
ኢትዮጵያ ጅቡቲ እንደ አውሮፓውያን አቆጣጠር በ1983 ዓ.ም 8-1 ያሸንፈችበት ድል ትልቁ ሲሆን በ2005 የሴካፋ ውድድርም 6-0 አሸንፋት ነበር። አሰልጣኝ አብርሃም ግን በታሪክ የኖረ የለም ሲሉ ወቅታዊ አቋማቸው የወረደ መሆኑን በተዘዋዋሪ ተቀብለዋል። ለአሜሪካ ድምፅ አዲስ ቸኮል ከጅጅጋ።
አዲስን ለዘገባው አመሰግናለሁ። በሌሎች የአፍሪካ ሀገራት ሻምፒዮና ቻን የምስራቅና መካከለኛው አፍሪካ ዞን ማጣሪያዎች ብሩንዲ ደቡብ ሱዳንን በድምር ውጤት 4-1፣ ዩጋንዳ ሶማሊያን 7-1 በማሸነፍ የቀጣዩን ዙር የእርስ በርስ ፍልሚያ ይጠብቃሉ። በካሳራኒው የሙያ ዓለም አቀፍ የስፖርት ማዕከል ታንዛኒያን ያስተናገደችው ኬንያ በመለያ ምት ተሸንፋ ከመንገድ ቀርታለች። በውጤቱ የተበሳጩ ኬንያውያን የብሔራዊ ቡድኑ አሰልጣኝ ሴባስቲያን ሚኜ ከኃላፊነታቸው እንዲነሱ በማህበራዊ ሚዲያዎች ጠይቀዋል። ታንዛኒያ በቀጣዩ ዙር ሱዳንን ትገጥማለች። በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች በሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን ከምስራቅና መካከለኛው አፍሪካ 3 ሀገራት ለካሜሩን ውድድር ያልፋሉ። የኢትዮጵያና ሩዋንዳ፣ የዩጋንዳና ብሩንዲ እንዲሁም የታንዛኒያና ሱዳን አሸናፊ የሚለየው በ2012 ዓመተ ምህረት ጥቅምት ወር መጀመሪያ ላይ ነው። ለ2020ው የቶኪዮ ኦሎምፒክ ለማለፍ ከካሜሩን ጋር የማጣሪያ ጨዋታውን ለሚያደርገው የኢትዮጵያ ሴቶች ብሔራዊ ቡድን የአቋም መለኪያ ጨዋታ ለማግኘት ፍለጋ ላይ እንደሆነ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ በመጀመሪያው ማጣሪያ ዩጋንዳን በድምር ውጤት 4-2 ማሸነፋቸው ይታወሳል። ቀጣዩ የኦሎምፒክ ጨዋታቸው በሴቶች ዓለም ዋንጫ የጥሎ ማለፍ ዙር ደርሶ ከነበረው ካሜሩን ጋር ነሐሴ 20 2011 ዓ.ም በባህር ዳር ዓለም አቀፍ ስታዲየም ይደረጋል። ሆኖም ሉሲዎቹ እስካሁን ዝግጅታቸውን አልጀመሩም። የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ኃላፊ ባህሩ ጥላውን በተለይ ለአሜሪካ ድምፅ እንደተናገሩት ለሉሲዎቹ ከካሜሩኑ ጨዋታ በፊት ከሌላ ብሔራዊ ቡድን ጋር የአቋም መለኪያ ጨዋታ እንዲያካሂዱ ፌዴሬሽኑ ጥረት እያደረገ ነው። የፌዴሬሽኑ ጥረት የማይሳካ ከሆነ ሉሲዎቹ ለካሜሩኑ ፍልሚያ ዝግጅት የሚጀምሩት ጨዋታው 10 ቀናት ሲቀሩት እንደሆነ የህዝብ ግንኙነት ኃላፊው ተናግረዋል። ማንቸስተር ዩናይትድ ሃሪ ማጓየርን ማስፈረሙን ተከትሎ የእንግሊዝ ክለቦች ለዝውውር ያወጡት ወጪ ከ1.4 ቢሊዮን ፓውንድ በላይ ደርሷል። ዩናይትድ ለማጓየር ዝውውር 80 ሚሊዮን ፓውንድ በማውጣት ተጫዋቹን የዓለም ውዱ ተከላካይ አድርጎታል። ክለቡ ማጓየር፣ ዳንኤል ጄምስ እና አሮን ዋንቢሳካን ለማዘዋወር 140 ሚሊዮን ፓውንድ አውጥቷል። ዘንድሮ ወደ ፕሪሚየር ሊጉ የተመለሱት አስቶን ቪላዎች ለ13 ተጫዋቾች ዝውውር ከ145 ሚሊዮን ፓውንድ በላይ በማውጣት ከእንግሊዝ ክለቦች ቀዳሚ ሆነዋል። አርሰናል ለጋብሪኤል ማርቲኔሊ በውሰት መልሶ ለሰጠው ዊሊያም ሳቢላና ኒኮላ ፔፔ ዝውውሮች 105 ሚሊዮን ፓውንድ አውጥቷል። የእንግሊዝ ፕሪሚየር ሊግ አዲስ የውድድር ዘመን በሳምንቱ መጨረሻ የሚጀመር ሲሆን ክለቦች ተጫዋቾችን መግዛት የሚችሉት እስከ መጪው ሐሙስ ድረስ ነው። ሊዮኔል ሜሲ ከረፍት መልስ በመጀመሪያ የባርሴሎና ልምምዱ ጉዳት አጋጥሞታል። ሜሲ አርጀንቲና በግማሽ ፍጻሜው በአወዛጋቢ ሁኔታ በብራዚል ከተሸነፈችበት ከኮፓ አሜሪካ ውድድር በኋላ ረዘም ያለ ረፍት ወስዶ ወደ ልምምድ የተመለሰው ዛሬ ነበር። ነገር ግን በጉዳት ምክንያት ልምምዱን መጨረስ አልቻለም። ባርሴሎና ባወጣው መግለጫ ሜሲ በቀኝ እግሩ ባት ላይ ጉዳት አጋጥሞታል። በዚህ ምክንያት ቡድኑ በዩናይትድ ስቴትስ በሚያደርገው ቅድመ ውድድር ዘመን ዝግጅት ሜሲ ተሳታፊ አይሆንም። የያዝነው ወር ለሜሲ ጥሩ አልሆነለትም። በኮፓ አሜሪካ ውድድር የደቡብ አሜሪካ የእግር ኳስ አስተዳዳሪ ኮንሜቦልን በሙስና የተበላሸና ለብራዚል የሚያደላ በማለቱ ለሶስት ወራት ለአርጀንቲና ብሔራዊ ቡድን እንዳይጫወትና $50,000 እንዲከፍል መቀጣቱ ይታወሳል። በመጨረሻም ሲፋን ሀሰን ከዮሚፍ ቀጀልቻ ጋር መሰልጠኗ ለትውልድ ሀገሯ ቅርብ እንዳደረጋት ተናግራለች። ትውልደ ኢትዮጵያዊቷ ሆላንዳዊ የ1500ና 5000 ሜትር አትሌት ወደ ሆላንድ ያመራችው በ15 ዓመቷ ነው። አሁን በዩናይትድ ስቴትስ የናይኪ ኦሬገን ፕሮጀክት ከኢትዮጵያዊ አትሌት ዮሚፍ ቀጀልቻ ጋር በአወዛጋቢው አሰልጣኝ አልቤርቶ ሳላዛር እየሰለጠነች ትገኛለች። ሲፋን ከሶስት ሳምንታት በፊት በሞናኮ ዳይመንድ ሊግ የአንድ ማይል ሪከርድ ሰብራለች። የአውሮፓ የ5000 ሜትር ሻምፒዮኗ ሲፋን ለዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር እንደተናገረችው በፈረንጆቹ አቆጣጠር ባለፈው ዓመት 2 ጊዜ ወደ ኢትዮጵያ መጥታ ነበር። ከዮሚፍ ጋር አብራ መሰልጠኗም ለኢትዮጵያ ባህል ቅርብ እንዳደረጋትና ከኢትዮጵያ ማርና ቅቤ እንዲሁም በሶ ጋር በድጋሚ እንዳስተዋወቃት ተናግራለች። የዛሬ የስፖርት ዘገባዎቻችን እነዚህ ነበሩ። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
አድማጮች፣ አሁን አፍሪካ ነክ ርዕሶች ይቀርባል። አዘጋጅና አቅራቢ እኔው አዳነች።
የአፍሪካ ህብረት ኒጀር ውስጥ ባካሄደው ጉባኤ የአህጉሪቱን የነጻ ገበያ ቀጠና ከሁለት ሳምንታት በፊት በይፋ ማወጁ ይታወሳል። ባለፉት 16 ወራት ውስጥ 27 ሀገሮች በዓለም ግዙፉ ይሆናል የተባለውን የዚህን የአፍሪካ የነጻ ገበያ ቀጠና መመስረቻ ስምምነት በየፓርላማቸው አጽድቀዋል። 54 ሀገሮች ደግሞ የመመስረቻውን ውል ፈርመዋል። ገበያው ወደ 3 ቢሊዮን ተኩል ዶላር የሚጠጋ ጥሪት እንደሚያንቀሳቅስ ተገምቷል። ስለዚህ የአዲስ የነጻ ገበያ ቀጠና በአርሲ ዩኒቨርሲቲ የምጣኔ ሀብት መምህር አቶ ኢዮብ ኃይሌ ማብራሪያ ሰጥተውን በቀደመ ዝግጅት ተስተናግዷል። የማብራሪያው የመጨረሻ ክፍል ቀጥሎ ይቀርባል። ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳዬ ናት። አቶ ዮ በፈጣን እድገት የሸማች ገበያ ይሆናሉ ስለሚባሉት የአፍሪካ ሀገሮች በመግለጽ ይጀምራሉ።
ዛሬ ትልቅ የፋስተስት ግሮዊንግ ኮንሱመር ማርኬት ይሆናሉ ተብሎ የሚታየው እነ ኢጅፕት፣ ናይጄሪያ፣ ሳውዝ አፍሪካ ናቸው። ከዛ በተረፈ ሌሎችም ዛሬ በትልቅ የእድገት መንገድ ላይ አሉ። ለምሳሌ ኢትዮጵያን ይጠቅሳሉ ብዙ ጽሁፎች። ባለፉት ሁለት በአንድ ዲኬ ውስጥ 10.5 ኢኮኖሚክ ግሮዝ ጂዲፒ ግሮዝ አሳይታለች። እነ ሃኒከን፣ እነ ኮካኮላ የተለያዩ የውጭ ድርጅቶች መጥተው እዚህ ኢንቨስት አድርገዋል። ሊበራላይዝ አድርገዋል ኢንቨስትመንት ፖሊሲውንም ትሬድ ፖሊሲውንም ብዙ ሀገሮች እና ይጠቅማል እንጂ የሚጎዳ ነገር የለውም በእኔ እይታ ማለት ነው።
ባለፈው እሁድ በተካሄደው ጉባኤ ከዚህ ጋር በተያያዘ ማለት ነው የአፍሪካ ህብረት የፓን አፍሪካን ፔመንት ሲስተም ወይም የአከፋፈል ስርዓት ጀምራለች ተብሏል እና ቢያብራሩልን ምን አይነት የአከፋፈል ስርዓት?
አንደኛ ስታንዳርድ ማድረግ ነው የፈለጉት የክፍያ ሁኔታ። ለምሳሌ የጅቡቲ ፍራንክ እና የኢትዮጵያ ብር በዶር አንጻር ስናየው ልዩነት አለ፣ አቅሙ ማለት ነው። ይሄ አቅም ትሬድ ላይ ችግር ያመጣል። ለምን? ይሄንን ስታንዳርድ አስተካክሎ የተለያዩ የገበያ ክፍያ ሂደቶችን ዩኒፎርም ለማድረግ ነው ያሉት። ወደፊት ግን ይመስለኛል እንደ ዩሮፒያን ዩኒየን ዩሮ ዶላር እንደተፈጠረው ኮመን ከረንሲ የሚፈጥሩ ነው የሚመስለኝ። ሂደቱ ወደዛ ነው። ለዛ እርሾ እየሰሩ ነው ያለው። ኮመን ከረንሲ ሲኖር ደግሞ ለግብይት ምንም አስቸጋሪ ሁኔታ ይወጣል። አጌነስ ዳለር አንድ ስታንደርድ የምንዛሪ አቋም ስለሚኖር ችግር ያመጣል። አሁን ግን የተለያዩ ሀገሮች ባላቸው የገንዘብ የፎሪን ከረንሲ ችግር ዲቫሉዌሽንና ኢቫሉዌሽን ችግር ከዶላር ጋር ባላቸው እንትን የግብይት ስታንዳርዳቸውን በከረንሲ ሌቭል ማስተካከል አለባቸው ብዬ ነው ማስበው ነው።
አዎ እንግዲህ መላ አፍሪካ አንድ መገበያ ገንዘብ ይኖረዋል ማለት ነው። ልክ እንደ ዩሮ በአፍሪካ ደረጃ የሚገባዩበት ይሆናል ማለት ነው።
አዎ።
መቼም ይጀመር ይመስላል ግን?
ገና እንግዲህ አሁን እንዳየሁት ከሆነ አንዳንድ ጽሁፎችንም አርቲክሎችንም ሳይ ወይንም በዚህ ኤሪያ ላይ ፕሮፌሽናል የሆኑ ሰዎች ቁጭ ብለው አፍሪካ ህብረትን ውስጥ ሌሎችን ቦታ ላይ እየሰሩ ያሉት እንደማየው አንደኛ ስልጠና ይፈልጋል። ብዙ በዚህ ስራ ላይ የሚሰማሩ የሰው ኃይል ያስፈልገዋል አፍሪካ። ይህን የሰው ኃይል ከተለያዩ ሴክተር ኢኮኖሚስቶች፣ ሎየሮች በዚህ በኢንተርናሽናል ትሬድ ላይ ፕራክቲስ ያደረጉ ኢኮኖሚስቶች፣ ፎርካስት ማድረግ የሚችሉ የትሬዱን ሂደትና የትሬዱን እንቅስቃሴ መቆጣጠር የሚችሉ በፎርካስቲንግ እነዚህ ሰዎችን ማሰልጠን ያስፈልጋል። አሁን ለምሳሌ አክሮስ ቦርደር የሚደረጉ ንግዶች አሉ። ለምሳሌ ሌሴይ እንበልና በኬንያ እና በኢትዮጵያ መካከል ሞያሌ ላይ ንግድ አለ። እዚህ ዝም ብሎ ነው የሚነግደው። እነዚህ ሁሉ ስታንዳርዳይዝ ሆነው ከዚህ ከኮንትሮባንድ ንግድ ወጥተው ማንንም በማይጎዳበት መንገድ ትሬዲንግ እንዲካሄድ ለማድረግ እነዚህ ሁሉ ትሬኒንግ ይፈልጋሉ። ከስተም ትሬኒንግ ይፈልጋል። ከስተም ስታንዳርዳይዝድ መሆን ይፈልጋል። እኩል መሆን አለበት ሁሉም ሀገር ላይ። የታሪፎች ህግ መውጣት አለባቸው። እነዚህም ለማድረግ ትንሽ ጊዜ ይፈልጋል። ዛሬም ተነሶ ዛሬ የሚጀመር አይመስለኝም። በ2025 ፕሮባብሊ ሙሉ በሙሉ ኢምፕሊመንት ከተደረገ ትልቅ ስኬት ነው ብዬ ነው የማስበው።
አሁን እንግዲህ ያልፈረመችው ኤርትራ ብቻ እንደሆነች ተገልጿል። ለምን ይመስሎታል?
እንግዲህ ኤርትራ ላለፉት 20 ምናምን ዓመታት ያው ፓራያ ስቴት ሆና ነው የኖረችው በዚህ በኢንተርናሽናል ኢኮኖሚክ ሳንክሽን የተነሳ። ኤርትራ ገና ከዛ ሃንጎቨር አልወጣችም በእኔ እይታ ማለት ነው። ከሃንጎቨሩ ያልወጣችበት ምክንያት የጥርጣሬ ፖለቲካ የሚከተል ይመስለኛል የሀገሪቱ አስተዳደር። ይህን የጥርጣሬ ፖለቲካ በደንብ አስወግዶ ሙሉ ተሳትፎ በአፍሪካ ህብረትና በዓለም መድረክ ላይ ካላደረገ በስተቀር ከዚህ ጥርጣሬ ሊወጣ አይችልም የኤርትራ መንግስት። በዚህ ላይ ብዙ የኤርትራ ሀይል በስደት ላይ ነው ያለው። ጠለቅ ብዬ ባላቅም እኔ ማኒፋክቸሪንግ ኢንዱስትሪያቸውም ይበዝ አይበዝ አላቅም፣ ኤክስፖርታቸውም ይበዝ አይበዝ አላቅም። በዚህ የተነሳ ሀገር ውስጥ ላላቸውም ማኒፋክቸረር እና ቢዝነስ ሰዎች ዶሚኔትድ ይሆናሉ የሚልም ፊት ሊኖር ይችላል። ምክንያቱም ገና ስለሆነ ሴክተሩ ማለት ነው። ይሄ ሴክተር እያደገ ይመጣላቸው በሙሉ ልቦና ይገቡ ነበረ፣ አግልበት ደረሳቸውን አፈርጥመ ማለት ነው። አሁን ግን ያለ ዋናውና መሰረታዊ የሚመስለኝ ግን እዚህ የሳንክሽን ሃንጎቨር እስኪጠፋ ድረስ፣ የጥርጣሬ ፖለቲካ እስኪጠፋ ድረስ ኤርትራ ፓስፖርት ታደርጋለች ብዬ አላምንም። ምክንያቱም አሁንም እዚያው ሳጥን ውስጥ ራሷን አስቀምጣ የምታይ ነው የሚመስለው።
አቶ እየብ ኃይሌ፣ አሁን ወደ መጨረስ ነንና እስካሁን ያላነሳ ነው ለመናገር የሚፈልጉት ነገር ካለ?
እንግዲህ እኔ ለመናገር የምፈልገው እስካሁን በዓለም ላይ ካየናቸው ዴቨሎፕመንት ሁሉ አለ ትሬድ ያደገ ሀገር ያለ አይመስለኝም። ኢቭን መልቲላተራል ትሬድ ውስጥ እንኳን ባይገባ ወይንም የጋራ የብዙ ንግድ ውስጥ ባይገባ በሁለትዮሽ ንግድ እንኳን ትልቅ እድገት ሊመጣ ይችላል በሀገሮች መካከል። አሁን ለምሳሌ ኢጋድ ሲፈጠር ኢጋድ ብዙ የአፍሪካ ሀገሮችን ያስተሳሰረ፣ አንደኛ በኢንፍራስትራክቸር፣ በፖርት፣ በኤሌክትሪሲቲ፣ በተለያዩ ንግዶች ስቴፕልስ ቅድ የተለያዩ ነገሮችን እየተለዋወጡ እየሰሩ ነው ያለው። ይሄ ወደ ብዙ በተለወጠ ቁጥር ትልቅ ማርኬት ነው የአፍሪካ ማርኬት፣ ቀላል አይደለም። እዚህ ውስጥ መግባት ምንም ፊር አንሰጥም። እኔ በተለይ ጠቅላይ ሚኒስትራችን የኢስት አፍሪካን የነጻ የገበያ ማህበር ለማቋቋም ያደረጉት ኤፈርት ለሀገሪቷ በጣም ጠቃሚ ነው ብዬ ነው የምለው። በእውነቱ ሌሎችም ሀገሮች በዚህ ላይ ፓርቲሲፓንት ሆነው ካደረጉ የአፍሪካ ብሩህ ቀን ወደፊት በጣም ታላቅ ነው ብዬ ነው የማስበው። አፍሪካ እንደ በፊቱ በአደጉ ሀገሮች ቀንበር ስር ቁጭ ብላ ልትነግድም ልትንቀሳቀስም የምትችል አመስለኝም። እንደዚህ የሆነ ሀገር ስትነሳ ትልቁ ነገር ለአፍሪካ ትልቅ ጉልበት ነው። ስለዚህ አፍሪካውያን እንዲደሰቱ ይገባል ብዬ ነው መልክ የማስተላልፈው።
እሺ፣ እንግዲህ አቶ ኢዮብ ኃይሌ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
አመሰግናለሁ አዳነች። ወደዚያው ወደ ማጠቃለያውም ወደ አዳነች መልሳችኋለሁ።
የባህር ዳር ከተማ ወረዳ ፍርድ ቤት የነ ብሪጋደር ጀነራል ተፈራ ማሞን ጉዳይ ዛሬ ተመልክቷል። መርማሪ ፖሊስ ተጨማሪ መረጃዎችን ለማሰባሰብ በሚል የ14 ቀናት ጠይቆ ነበር። ነገር ግን ፍርድ ቤቱ ጥያቄውን ውድቅ አድርጎታል። እስከ ነሐሴ 13 2011 ዓ.ም ድረስ የክስ መዝገባቸውን እንዲከፍትም ፍርድ ቤቱ ትዕዛዝ ሰጥቷል። በደቡብ ክልል ዋና ከተማ ሐዋሳ፣ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ሕጋዊ ያልሆኑ የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ሕጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጠ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ቶክስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል።
አመሰግናለሁ አዳነች ለማጠቃለያው ዜና። ከመሰነባበታችን በፊት አጠር ያሉ መረጃዎችን ላካፍላችሁ። ከምንዛሪ ልጀምር። በነገራችን ላይ የምንዛሪ ዝርዝር የሸቀጦች ዋጋና ሌላም ዕለታዊ መረጃ ይይዛል፣ ቢቻል የሰዓትም ጭምር ይይዛል ተብሎ የሚጠበቅበት የኢትዮጵያ ብሔራዊ ባንክ ዌብሳይት ሁለት ወር ተኩል ለሚሆን ጊዜ አልታደሰም። ለማንኛውም ከሌላ ምንጭ ባገኘሁት መረጃ አንድ የዩናይትድ ስቴትስ ዶላር 29 ብር ከ04 ሳንቲም ነው ምንዛሪው፣ ዩሮ 32 ብር ከ49፣ አንድ የእንግሊዝ ፓውንድ 35 ብር ከ32 ነው። በአንጻሩ ደግሞ የኢትዮጵያ ሜቴሮሎጂ ኤጀንሲ እጅግ የነጥቃ እጅግ ዘመናዊ ዌብሳይት አለው። በየዕለቱ እንዲያውም እርስዎንም እያሳተፈ መንቀሳቀስ የሚችል ነው። በነገ ትንበያው ኢትዮጵያ አዲስ አበባ ዝናባማ እንደምትሆን ተናግሯል። ሙቀት ከፍተኛው 21 ዝቅተኛው 14 ዲግሪ ሴልሽየስ ይሆናል። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን ተጠናቀቀ።
አዘጋጅ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳኝ ተሳዬና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
በደህና ደሩ።